በአፍሪካ በህዝባዊ ቁጥር ከፍተኛነት ሁለተኛ በሆነችው ኢትዮጵያ ሲካሄዱ በቆዩት ማንነት ላይ የተነጣጠሩ ጥቃቶች በአንዲት መንደርና አካባቢዋ በተፈጸመ ጭፍጨፋ በቅርቡ በመቶዎች የተቆጠሩ የአማራ ተወላጆች ተገድለዋል ሲል አሶሺየትድ የዜና ወኪል ዘግቧል። በዚህም ኢትዮጵያውያን የፌዴራል መንግስቱ ለምን ዜጎችን ከዚህ መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ እንደተጋቡ ነው ብሏል አሶሺየትድ ፕሬስ በዘገባው። ከጥቃቱ የተረፉ ሰዎች የአካባቢውን ባለስልጣናት ካስጠነቀቁ በኋላ ደም እንደ ጎርፍ መፍሰሱ ግን አልቀረም ማለታቸውን አመልክቷል። የዘገባውን ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ነዋሪዎቿ በቅርቡ በመንግስት ኃይሎችና በአማጽያኑ መካከል የተካሄዱ ውጊያዎች በፈጠሩት አደገኛ ሁኔታ ምክንያት ስጋት ውስጥ በሰነበቱባት አንዲት በኦሮሚያ ክልል ውስጥ የምትገኝ አነስተኛ የገጠር መንደር በእጅጉ የታጠቁ ሰዎች መታየታቸውን አሶሲየትድ ፕሬስ ነዋሪዎችን ዋቢ አድርጎ ዘግቧል። እኛን እንደማይነኩን ያረጋገጡልን ታጣቂዎች ከኛ ጋር ጉዳይ እንደሌላቸው ነገሩን ሲሉ ኑር ሁሴን አብዴ ተባሉ አንድ የመንደሪቱ ነዋሪ ለአሶሲየትድ ፕሬስ በሰጡት አስተያየት የገጠማቸውን ሲያስረዱ፣ በተጨባጭ ሆነው ግን ለእልቂት የዳረገ ድርጊት ነው። መንደራችንን በሙሉ ከበቡ። ከዛ የተከሰተው የደም ጎርፍ ነው ብለዋል። በከፍተኛ ስጋት እንደተዋጡ ከመኖሪያ ቤታቸው ጣሪያ ላይ ተሸሽገው ሰኔ 10 ቶሌ በተባለችው የገጠር መንደርና አካባቢዋ ከደረሰው ግድያ የተረፉት አቶ አብዲ በኢትዮጵያ በቅርብ ዓመታት ውስጥ ከተፈጸሙት የከፉ የጅምላ ግድያዎች የአንዱ የአይን ምስክር ለመሆን በቅተዋል። ጥቃቱ በአፍሪካ በህዝቧ ቁጥር ከፍተኛነት ሁለተኛ በሆነችው ኢትዮጵያ ከቅርብ ዓመታት ወዲህ ከደረሱት በማንነት ላይ የተነጣጠሩ ጥቃቶች የአማራ ተወላጆች የበዙበት በአጠቃላይም በመቶዎች የተቆጠሩ ሰዎች የተጨፈጨፉበት ነው። ከጅምላ መቃብር የተጣሉ ቁጥራቸው የበዙትን ጨምሮ የጥቃቱ ሰለባ የሆኑ ሰዎችን አስክሬኖች አሁንም እያገኙ መሆናቸውን በርካታ የአይን ምስክሮች ለአሶሲየትድ ፕሬስ ገልጸዋል። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ በጥቃቱ 503 ንጹሃን ዜጎች መገደላቸውን አመልክቷል። የሟቾችን ቁጥር የሚያመለክቱትን አሃዞች ግን የመንግስት ባለስልጣናት ይፋ አላደረጉም። መሐመድ ከማል የተባሉ አንድ ማኝ ሲናገሩ ቁጥራቸው 430 የሚደርሱ ሟቾች አስክሬን ቀብር መፈጸሙንና የተቀሩት ሟቾች አስክሬን ግን አሁንም በወደቁበት በመበስበስ ላይ ናቸው ብለዋል። ታጣቂዎቹ እንመለሳለን ብለው መዛታቸውን የጠቀሱት አቶ መሐመድ አክለውም በህይወት የተረፉትን ወደ ሌላ አካባቢ ወስዶ እንዲያሰፍራቸው የኢትዮጵያን መንግስት ተማጽነዋል። ጨቅላ ህፃናትን፣ ልጆችን፣ ሴቶችንና አዛውንቶችን ገድለዋል ያሉት ደግሞ አህመድ ቃሲም የተባሉ የመንደሪቱ ነዋሪ ናቸው። በዩናይትድ ስቴትስ የሚገኘው የአማራ ማህበር በበኩሉ እንዳስታወቀው ከሟቾቹ መካከል የ100 ዓመት ዕድሜ ባለጸጋ አዛውንትና የአንድ ወር ህፃን ሲገኙበት፣ አንዳንድ ሰዎች የተገደሉት ለመደበቅ ራሳቸውን ለማትረፍ ከተጠለሉበት መስጊድ ውስጥ ሳሉ ነው። ነዋሪዎችና የክልሉ መንግስት ባለስልጣናት የኢትዮጵያ መንግስት በአሸባሪነት የፈረጀውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድን ተጠያቂ ያደርገዋል። የቡድኑ ቃል አቀባይ በበኩላቸው የኦሮሞ ነጻነት ሰራዊትን ይደግፋሉ በሚል በሚጠረጥሯቸው የመንደሩ ነዋሪዎች ላይ ጥቃት የከፈቱት ከቡድኑ ጥቃት በማፈግፈግ ላይ የነበሩ የፌዴራል መንግስት ወታደሮችና የክልሉ ታጣቂዎች ናቸው ሲሉ ውንጀላውን አስተባብለዋል። የፌዴራል መንግስቱ እንደምን ዳግም ዜጎቹን ከዚህ መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ መጋባታቸውን ጠቅሶ ዘውግን መሰረት ያደረገው ፌዴራላዊ ስርዓት ዳህጣን ማህበረሰቦችን ለምን የጥቃት ተጋላጭ አደረገ ሲሉ መጠየቃቸውን አሶሲየትድ ፕሬስ በዘገባው አውስቷል። ኤፒ አክሎ ታዋቂው ድምጻዊ ቴዲ አፍሮ በተለይ ባለፉት 4 ዓመታት እየተባባሰ የመጣውን ቀውስ ያንጸባረቀባቸውንና በእነዚህ ጥቃቶች ህይወታቸውን ላጡ ሰላማዊ ዜጎች መታሰቢያ ያደረጋቸውን 2 ዜማዎች መልቀቁንም ዘግቧል። ከዘፈን ግጥሞቹም ባንዱ የሞት ተራራ ከፊቴ ሲመጣ ዝም ማለት በጭራሽ አማራጭ አይደለም ማለቱን ጠቅሷል። ባለፈው አርብ ዕለት በጎረቤት አማራ ክልል በሺዎች የተቆጠሩ የጎንደር ዩኒቨርሲቲ ተማሪዎች ግድያዎቹን በመቃወም ፍትህ የጠየቁበት ሰላማዊ ሰልፍ አካሂደዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የጸጥታ ኃይሎች በታጣቂዎቹ ላይ ወታደራዊ ዘመቻ መጀመራቸውን ቢናገሩም ካሁን ቀደም በተከታታይ የደረሱትን ጥቃቶች በማስታወስ በርካታ ኢትዮጵያውያን ተፈጽሞ ማየት መርጠዋል ብሏል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ባለፈው ሐሙስ በሰጡት አስተያየት በሁሉም ቦታዎች የጸጥታ ጥበቃ እንዲረጋገጥ ማድረግ አዳጋች መሆኑን አምነው እየተወሰደ ያለው እርምጃ የጠላትን ከቦታ ቦታ የመንቀሳቀስ አቅም የሚያሽመደምድ ይሆናል ብለዋል። የአማራ ብሔረሰብ ተወላጆች በቁጥራቸው በኢትዮጵያ ሁለተኛው ትልቁ ቢሆኑም በአንዳንድ አካባቢዎች በአነስተኛ ቁጥር መገኘታቸው ለጥቃት ኢላማ እንዳጋለጣቸው የጠቀሰው ዘገባ ባለፉት 3 ዓመታት ውስጥ በቤኒሻንጉል ጉምዝና ኦሮሚያ ክልሎች ውስጥ በተፈጸሙ ጥቃቶች ብቻ በርካታ ሰዎች መገደላቸውንም አስታውሷል። ሙሉቀን ተስፋው የተባለ በአማራ ላይ የሚደርሰውን በደሎች የሚከታተል የማህበረሰብ ተሟጋች በበኩሉ ከክልላቸው ውጪ የሚኖሩ የአማራ ተወላጆች ህጋዊና ፖለቲካዊ ውክልና ስለሌላቸው ከለላ አይሰጣቸውም ሲል ለአሶሴትድ ፕሬስ ተናግሯል። አማርኛ ተናጋሪዎችን ለመቀነስ የሚጠሩ የኦሮሚያ ክልል የመንግስት ባለስልጣናት ንግግሮችም ነበሩ ሲልም አቶ ሙሉቀን ከሷል። የተቃዋሚው ናማ ፓርቲ ሊቀመንበር አቶ በለጠ ሞላ በበኩላቸው ጸረ አማራ ትርክት ከ50 አመታት በላይ እየተሰራጨ ቆይቷል ማለታቸውን ያወሳው አሶሴትድ ፕሬስ በኦሮሚያና በቤኒሻንጉል የሚኖሩ አማሮች ጥቃት እየደረሰባቸው ነው። አንዳንድ የኦሮሚያ ክልል ገዢ ፓርቲ አባላትም ከሸማቂው ቡድን ጋር ይሰራሉ ወይም ይደግፉታል ሲሉ መክሰሳቸውን አሶሴትድ ፕሬስ ጨምሮ ዘግቧል።